እግዚአብሔር የተመሰገነ ይሁን። የምንማረው ሮሜ ምዕራፍ 3 ነው። ዛሬ ከቁጥር 1 ጀምሮ እስከ አስራ ስምንት ድረስ አነብላችኋለሁ። በጌታ በኢየሱስ ስም አነባለሁ። እንግዲህ የአይሁዳዊ ብልጫው ምንድን ነው? ወይስ የመገረዝ ጥቅሙ ምንድን ነው? በሁሉ ነገር ብዙ ነው። አስቀድሞ የእግዚአብሔር ቃላት አደራ ተሰጧቸው። ታዲያ ምንድን ነው? የማያምኑ ቢኖሩ አለማመናቸው የእግዚአብሔርን ታማኝነት ያስቀራልን? እንዲህ አይሁን። በቃልህ ትጸድቅ ዘንድ ወደ ፍርድ በገባ ጊዜ ተረታ ዘንድ ተብሎ እንደተጻፈ ሰው ሁሉ ውሸተኛ ከሆነ እግዚአብሔር እውነተኛ ይሁን። ነገር ግን አመጻችን የእግዚአብሔርን ጽድቅ የሚያስረዳ ከሆነ ምን እንላለን? ቁጣን የሚያመጣ እግዚአብሔር አመጸኛ ነውን? እንደ ሰው ልማድ ላለው እንዲህ አይሁን። እንዲህ ቢሆን እግዚአብሔር በዓለም እንዴት ይፈርዳል? በእኔ ውሸት ግን የእግዚአብሔር እውነት ለክብሩ ከላቀ፣ ስለምን በእኔ ደግሞ እንደ ኃጢአተኛ ገና ይፈርድብኛል? ስለምንስ መልካም እንዲመጣ ክፉ አናደርግም? እንዲሁ ይሰድቡናልና አንዳንዱም እንዲሁ እንድንል ይናገራሉ። የእነርሱም ፍርድ ቅን ነው። እንግዲህ ምን ይሁን? ከእነርሱ እንበልጣለንን? ከቶ አይደለም። አይሁድም የግሪክ ሰዎችም ሁሉ ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋል። እንዲህ ተብሎ እንደተጻፈ ጻድቅ የለም አንድ ስንኳ፣ አስተዋይም የለም፣ እግዚአብሔርን የሚፈልግ የለም። ሁሉ ተሳስተዋል፣ በአንድነትም የማይጠቅሙ ሆነዋል። ቸርነት የሚያደርግ የለም፣ አንድ ስንኳ የለም። ጉሮሯቸው እንደ ተከፈተ መቃብር ነው፣ በመላሳቸውም ሸንግለዋል። የእባብ መርዝ ከከንፈሮቻቸው በታች አለ። አፋቸው እርግማንና መራርነት ሞልቶበታል። እግሮቻቸው ደምን ለማፍሰስ ፈጣኖች ናቸው። ጥፋትና ጉስቁልና በመንገዳቸው ይገኛል፣ የሰላምንም መንገድ አያውቁም። በዓይኖቻቸውም ፊት እግዚአብሔርን መፍራት የለም። እንጨርሰው ደስ ይለኛል። አፍም ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። ይህም የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው፣ ኃጢአት በሕግ ይታወቃልና። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለምና፣ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እርሱንም በእግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ራሱም ጻድቅ እንዲሆን በኢየሱስም የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። ትምክህት እንግዲህ ወዴት ነው? እርሱ ቀርቷል። በየትኛው ሕግ ነው? በሥራ ሕግ ነውን? አይደለም፣ በእምነት ሕግ ነው እንጂ። ሰው ያለ ሕግ ሥራ በእምነት እንዲጸድቅ እንቆጥራለንና፣ ወይስ እግዚአብሔር የአይሁድ ብቻ አምላክ ነውን? የአሕዛብስ ደግሞ አምላክ አይደለምን? አዎን፣ የተገረዘን ስለ እምነት ያልተገረዘንም በእምነት የሚያጸድቅ አምላክ አንድ ስለሆነ የአሕዛብ ደግሞ አምላክ ነው። እንግዲህ ሕግን በእምነት እንሽራለንን? አይደለም፣ ሕግን እናጸናለን እንጂ ይላል። እግዚአብሔር የተመሰገነ ይሁን። ይህ በሮሜ መጽሐፍ ውስጥ ምዕራፍ 3 በሰፊው ስናጠና የነበረውን ሐዋርያው ጳውሎስ በጻፈው በዚህ በመልእክቱ ውስጥ አሕዛብ እግዚአብሔርን አናውቅም የለም ብለው የሚሉ ሰዎችን ኃጢአተኞች አድርጎ በወንጌል እውነት እንዴት አድርጎ እንደ ከሰሳቸው ተመልክተናል። በሮሜ ምዕራፍ 1 ላይ ከቁጥር 18 ጀምሮ እስከ መጨረሻው አሕዛብ የሆኑ እግዚአብሔርን የሚክዱትን ሰዎች እንዴት በኃጢአታቸው ተጠያቂ ሊሆኑ እንደሚችሉ ሲያስተምር እናያለን። ደግሞም አሕዛብ ሆኖ በስነ ልቦናቸው በህሊና ህግ የሞራል ህይወት አለን እያሉ ራሳቸውን እያመጻደቁ ሌሎችን የሚከሱትን ደግሞ እነሱንም ኃጢአተኞች መሆናቸውን ይናገራል። እና እዚሁ ምዕራፍ ሁለት ላይ ስንመለከት ሐዋርያው ጳውሎስ ክሱን ሰፋ ያደርግና ምን ያደርጋል? እግዚአብሔር በህሊና አሕዛብን የሚጠይቃቸው በህሊናቸው ውስጥ ባለ ህግ ወደፊት እንደሆነ፣ ስለ ህሊና ብዙ ሰፊ ትምህርት ተምረናል። ከዛ በመቀጠል አይሁዳውያንን፣ የአይሁዳዊ ትምክህቱ በጣም ብዙ ነው። ስለዚህ አይሁዳውያኖች በአይሁዳዊነታቸው አይሁዳዊ በመባላቸው ይኩራሩ የነበሩትን የእግዚአብሔርን ህግ በማወቃቸው የዕውሮች አላደለም መሪ በጨለማ ላሉ ብርሃን ነን ብለው መመጻደቃቸው፣ ነገር ግን የእግዚአብሔርን ህግ ሳይታዘዙ በማንነታቸው በመኩራራታቸው ያላቸውን ትምክህት ራሱ ተጠያቂ እንደሚያደርጋቸው ይናገራል። እንደውም ሐዋርያ ጳውሎስ ምዕራፍ ሁለትን ሲጨርስ ምንድን ያደረገው? አንተ አይሁዳዊ ነኝ ብለህ የምትለው አሕዛብ የሆነ ሰው አይሁዳዊ የማይባል ሰው እንዲሁ በህሊናው በተፈጥሮ በልቦናው የእግዚአብሔርን ህግ ቢፈጽም በህሊና ውስጥ በተጻፈ ህግ ማለት ነው። አንተ ግን ህግ እያለ ግን ህግን ብትተላለፍ ይሄ ሰው በአንተ ላይ ምን ያደርጋል ያላቸው? ይፈርድብሃል ብሎ አላቸው። ስለዚህ አይሁዳውያኖች ከአሕዛብ ጋር እድል ፋንታቸው እኩል ሆነ። ምንድን ነው እኩል ያደረገው? አይሁዳዊነታቸው ዋጋ ስላጣ አይደለም። የተቀበሉት ስርዓትና ሃይማኖት ዋጋ ስለሌለው አይደለም። ነገር ግን ያንን የሚኮሩበትን ማንነት ያስገኘላቸውን የእግዚአብሔርን ህግ እየተላለፉ መኖራቸው የሚያስጠይቃቸው እንደሆነ፣ ከሌላው ልዩ ሊሆኑ እንደማይችሉ በእግዚአብሔር ፍርድ በግልጽ ይናገራል። ወደ ሮሜ ምዕራፍ 3 ሲመጣ ይህንኑ ሀሳብ በአንድ ላይ ጨፍልቆ የአይሁዳዊ ብልጫው ምንድን ነው? የመገረዝ ጥቅሙ ምንድን ነው? በጣም ከበድ ያለ ነገር ነው። በዚህ ቦታ ላይ የሚያነሳው ጥቅም የለውም ይሄ ነገር። አይሁዳዊ መባል ትልቅ ጥቅም አለው። ክርስቲያን መባል ጥቅሙ ምንድን ነው እንደማለት ነው። ጥቅም የለውም። ክርስቲያኖች ባይታዘዙ፣ በሕይወታቸው በደልና ኃጢአት ቢበዛ፣ እግዚአብሔርን ቢተላለፉ ክርስቲያንነት ዋጋ የለውም። ልክ እንደዛ ማለት ነው። ልብ ብለን አይሁዳዊነትን በዘር ብቻ እንዳንመለከት፣ እንደ ሃይማኖት መጠሪያ ሆኖ ነው በዚህ ቦታ ላይ ያለው። የእግዚአብሔር ሕዝብ የብሉይ ኪዳን የብሉይ ኪዳንን በኪዳን ውስጥ የሚታሰበው ሕዝብ በሁለንተናው ሲጠራ አይሁዳዊ የሚለው መጠሪያቸው ነው። ስለዚህ እነሱ ባለመታዘዛቸው የተሰጣቸው ስርዓት የመገረዝ ስርዓት ሁሉ ዋጋ የለውም። ምን ዛሬ የተጠመቀ ክርስቲያን ጌታን የተቀበለ ክርስቲያን የተባለ ሰው በኃጢአት ህይወት ቢመላለስ እግዚአብሔርን እየበደለ ቢመላለስ መጠመቅ ዋጋ ያጣል? ይህንን ነው የሚጠይቀው። ይሲ በብሉይ ኪዳን እነዚህ አይሁዳውያኖች ተገርዘዋል፣ የእግዚአብሔርን ስርዓቶች ተቀብለዋል እና ቫሊዩ የለውም። ስለዚህ ራሱ ይመልስልናል፣ በሁሉ ነገር ብዙ ነው በማለት ይናገራል። እና በዚህ ቦታ ላይ ለዚህ የሚሰጠው በሁሉ ነገር ብዙ ነው በማለት ሲመልስ አይሁዳዊነት ትልቅ ጥቅም አለው በማለት ነው። ከሁሉም ትልቁ ብልጫው በዚህ ላይ ምንድን ነው? ቁጥር ሁለት ላይ አስቀድሞ የእግዚአብሔር ቃላት ምን ተሰጧቸው? አደራ ተሰጧቸው። አያችሁት? ባለፈው እንደነገርኳችሁ የእግዚአብሔር ቃላቶች በተለይም አስርቱ ትእዛዛት በአደራ የተሰጣቸው ሙሴን እግዚአብሔር ያዘዘውን ትእዛዝ በሙሉ ለእስራኤሎች የሰጠው በአደራ የተሰጠው ለአይሁዳውያኖች ነው። በእውነትም ያንን አደራ እግዚአብሔርን ይበድሉ አይታዘዙ እንጂ ያንን አደራ በጥሩ ሁኔታ ጠብቀዋል አይሁዳውያኖች። እግዚአብሔር የተመሰገነ ይሁን። መጽሐፍትን እንዴት ይጠነቀቁ እንደነበረ ማተሚያ ቤት ባልነበረበት ዘመን የእግዚአብሔርን ቃላት በጥንት ዘመን በምን አይነት ጥንቃቄ ይጽፉ እንደነበረ ብትመለከቱ ታሪክ ያስገርማችኋል። እያንዳንዷ ፊደል ተቆጥራ ከኦሪጂናሉ ኮፒ ጋር ትክክል ካልመጣ እንዳለ ቫሊዩ ያጣል። የተቀደሰ መጽሐፍ አይደለም፣ ይጥሉታል። ቁጥሩ ተደምሮ እያንዳንዱ ፊደል ተቆጥሮ በእያንዳንዱ ዋጋው መተመን አለበት። አንድ ጽሑፍ አለ በቅርብ ጊዜ ያገኘሁት፣ ያንን ሪሊ ኮፒ አድርጌ አሳያችኋለሁ። እያንዳንዱ የብሉይ ኪዳን መጽሐፍ ስንት ቃላቶች ስንት ፊደሎች እንዳሉት በቁጥር ማተሚያ ቤት ባልነበረበት ጊዜ ዛሬኛ አላደለም ወርድ ፕሮሰሰር ላይ አስተማሪዎች ወረቀት ፔፐር ወርክ ከተሰጠን አላደለም 1000 ወርድስ ወይም አላደለም እንደዚህ ነው የሚሉት አይደለም ወይም ይሄን ያህል ፔጅ እንደዚህ ይሉናል። ነዛ ሰዎች ያኔ ማተሚያ ቤት ሳይኖርኛ ጉግል እንትን ማይክሮሶፍት ወርድ ያንን ኤኒ ወርድ ፕሮሰሰር ካውንት ያረግልናል። it could have been very difficult አይደለም 10 ፔጅ ፔፐር ብጽፉ 22 ፔጅ ፔፐር ብጽፉ ያን መቁጠር ራሱ ጣጣ ነው። ግን እነዚህ እግዚአብሔር ሰዎች ግን እያንዳንዷን ፊደል አደራ ተሰጣቸው። አደራ የሚለውን ቃል ልብ በሉት። አደራ በሉ እስቲ። አደራ ማለት ምንድነው? ልብ በሉ ከነሱ ነው የተቀበልነው። ስለዚህ አይሁዳውያኖችን ቅርብ ጊዜ አንድ ሰው ሲጸልይ በጣም ልቤን ነካ። እኔም ያ ነገር ስለነካኝ በእውነት ስለ አይሁዳውያኖች እግዚአብሔርን እያመሰገንኩ መጸለይ አለብኝ አልኩ። He's a professor. እና ምን አለ ሲጸልይ? We thank you for Israel, your people. አለ። We have to thank በእውነት ለምን እግዚአብሔርን ቃል ከየት ነው ያገኘነው? ከነሱ ነው። አደራ ተሰጥቷቸው ነው። ከሆነ መዝገብ ቦታ አይደለም ያገኘነው። These people have brought it to us. ወደኛ ጋር ስንትና ስንት ሺህ ዓመት በስንትና ስንት ጦርነት በስንትና ስንት መከራና ሰልፍ በስንት ችግር ውስጥ በእውነትም የእግዚአብሔር ቃላት any ancient literature ብትመለከቱ እንደ መጽሐፍ ቅዱስ በጥንታዊነቱ ተጠብቆ ለትውልድ ትውልድ አልፎ ለኛ ዘመን ያደረሰ መጽሐፍ የለም። እግዚአብሔር የተመሰገነ ይሁን። ይሄንን በታማኝነት መጠበቅ መቻል ራሱ ትልቅ ነገር ነው። ስለዚህ ዛሬ ለምናምነው እምነት ክሬዲት በእውነት ለነሳት የሚገባ ታሪካዊ ሁኔታን ያስታውሰናል። ስለዚህ አስቀድሞ የእግዚአብሔር ቃላት አደራ ተሰጧቸው። ታዲያ ምንድነው? አደራ ቢቀበሉም የማያምኑ ቢኖሩ አለማመናቸው የእግዚአብሔርን ታማኝነት ያስቀራልን? ብዙ ጊዜ ሰዎች ወደ ክርስትና ስንመጣ ይሄን ጥያቄ በራሳችን አንጻር ካላየነው በደም ሊገባን አይችልም። እናንድ ጊዜ ወደ ቤተ ክርስቲያን መተን አገልጋዮች ክርስቲያኖች የሚያረጉትን የሚሆኑትን ስናይ ክርስትና ዋጋ ያጣብናል። አይደለም ትዝ ይለኛል እኔ ወደ ጌታ እንደመጣው ጓደኞቼ ሀፓዎች ነበሩ እና ከዛ እንደታወቀ ሰው ስሙን አሁን መጥራትም አልፈልገው ሰው ተመልከች ተስፍሽ እሱም እኮ ትቷል እኮ ካደ እኮ ይሉኛል። ካደ ነበር ያን የሚሉት እና ይልቅ እንትናት በይ ምናምን ይሉኝ ነበር። ያው አንቺ ነው የምንባባለው ዘንድሮ መቼም እንኳን ሌላ ትርጉም አለ አይደል? እና እኛ ዶሮ እየተቃቀፍን ምን እያልን ነው የምንሄደው? አሁን እዛ ኢትዮጵያ ሂጄ አረ በእጅን ከላል አንሳልኝ ወንድሜ ምናምን እያልኩኝ የዶሮውን ፍቅር ሁሉ ትተን እና ተስፍሽ የሆንሽ ምናምን ይሉኝ ነበር ጓደኞቼ። እና በእውነትም ሌሎችን ሰዎች ስንመለከት የተቀበልነውን ሃይማኖት ዋጋ የሚያሳጣ ፈታኝ ነገር እንደሆነ እንደነበረ እኔ አስታውሳለሁ። አትፈተኑ። የመሰከረላችሁ ያገለገሏችሁ ሰዎች በእግዚአብሔር ቤት አይናችሁን ሞልታችሁ የምትዋቸው ሰዎች ህይወታቸው ሲበላሽ ምን ትሆናላችሁ? በጣም እንበጠበጣለን። በጣም ሻክድ እንሆናለን። ስለዚህ የሐዋርያ ጳውሎስ ምንም እንኳን በኔ ባልኩት መልክም እንኳን ባይሆን ከዛ በተጠጋጋ መልክ እነዚህ የማያምኑ ቢኖሩ የእግዚአብሔር አደራ የተቀበሉ ናቸው፣ አለማመናቸው የእግዚአብሔርን ታማኝነት ያስቀራልን? This is a question that we have to ask. እኔ ተማሪዎችን ሳገለግል ዩኒቨርሲቲ ተማሪዎችን መንፈሳዊ ነገር ሳስተምር በነበረ ጊዜ በጣም አድርጌ የምነግራቸው ነገር ምንድነው? ወደ ቤተ ክርስቲያን ስትሄዱ የእግዚአብሔር ነገር እንደ ተማራችሁት የሆነ ነገር የሌላቸው ሰዎች ታገኛላችሁ። እና በጣም በጣም ብዙ ችግር ይገጥም ነበረ ለነገራችሁ አልችልም። ሰዎች ከዓለም ወደ ጌታ ሲመጡ እና የተቀደሰ እግዚአብሔር ቦታ ይመጡ ነው የሚመስላቸው። እን ክርስቲያኖችን ሳይው ይሰናከላሉ። አንዲት ጊዜ አንዲት ልጅ መሰከርኩላትና እባክሽ ቸርች እንሂድ አልኳት። ስላት በጣም ለመንኳትና ቀጠርኳት መሰረተ ክርስቶስ እንድንመጣ። እና ልክስታ እንትኔ ቦ ምንድነው እሱ አብዮት አደባባይ ፍለፊት ያለው ፋርማሲ ጋር ሴንተር ላይ ተቀጣጠርን ወደ መሰረተ ክርስቶስ ለመሄድ እንዲመቸን። ከዛ ብጠብቅ የለችም ልጅቱ ብጠብቅ የለችም። አይ እንዳታስረፍድብኝ ቤት ቸርች መሄድኩ ማለት ነው። ሲሄድ በሌላ ጊዜ አገኘኋት። ምን ነው ለምን ቀረሽ አልኳት። እንዴ እናንተ ተሻሽላችሁ የለም እንዴ? በጣም ሞደርን ሆናችሁ አላለችኝ። እንዴት እንዴ? እኔ የምለብሰው ልብስ አጥቼ ለቤተ ክርስቲያን አይሆንም ብዬ ተጨንቄ እናወልቃለሁ ለብሳለሁ፣ ይሄን አወልቃለሁ፣ ኧረ ይሄን ለብሻ አልሄድም እያልኩ ስል መጨረሻ ላይ የሆነ ነጠላ እንደው ረዛዘመ ያለ ነገር የቤት ቀሚስ ለብሼ ሄድኩ። ሴቶቻችሁ እንዳለ እኔ የሌለኝን ልብስ አይደል የሚለብሱት እንዴ? ሌላ ታሪክ ሆናችሁ የለም አለችኝ። አያችሁት? ዓለማውያኖች እኛን ሲያዩ የሚታያቸው ነገር ልዩ አንደርስታን ለማለት የፈለጉት እንዴት እንደምናሰናክላቸው። ስለዚህ የእግዚአብሔር ነገር ለብዙ ሰዎች ግራ ያጋባቸዋል። ይሁን እንጂ ሐዋርያ ጳውሎስ ይህንን ጥያቄ አይሁዳውያኖች አለማመናቸው ለእኔና ለእናንተ ቀላል ሊሆን ይችላል፣ ዛሬኛ ክርስቲያን ነን። ይህ ነገር በተነሳበት ዘመን እንጂ ዘመን የራሳቸውን መሲህ ሰቅለው የገደሉ የራሳቸውን መሲህ የካዱ ምንድን ነው የምታወራው? እነሱ ራሳቸው ለእነሱ ያልሆነ አምላክ ለእኛ እንዴት ይሆናል የሚል ጥያቄ የሚያስነሳ ነው። በዛን ዘመን ከባድ ነው እና መጽሐፍ ቅዱስ በዚህ ቦታ ላይ የሚናገረው የማያምኑ ቢኖሩ አለማመናቸው የእግዚአብሔርን ታማኝነት ያስቀራልን? እግዚአብሔር የተመሰገነ ይሁን። የሚገርመው መጽሐፍ ቅዱስ ኋለኞች ፊተኞች፣ ፊተኞች ኋለኞች። ይገርማችኋል፣ ድሮ አገልጋይ የነበሩ ሰዎች በነበሩበት ጊዜ ያላመኑ ሰዎች ዛሬ አገልጋይ ሆኖ እነሱን ወደ ንስሐ ሲጠሩ በአይናችን እያየን ነው። ይገርም። ይሄ ዲስ ኢስ ትሩ። ስለዚህ የማያምኑ ቢኖሩ አለማመናቸው እግዚአብሔርን ታማኝነት ያስቀራልን? ዛሬ ብዙ ክርስቲያኖች ለአይሁዳውያኖች ይመሰክራሉ። ሚድል ኢስት ውስጥ የሬዲዮ ፕሮግራሞች አሉ። በጣም ብዙ ክርስቲያኖች ለእስራኤል ይጸልያሉ፣ ለመመለሳቸው ለመዳናቸው ይጸልያሉ። አይደንቅም? የእግዚአብሔር ቃላት አደራ ተሰጥቷቸው ለዓለም ሁሉ ሊያዳርሱ ነበር። አንዳንድ የእግዚአብሔር ሰዎች እግዚአብሔር ኢየሩሳሌምን ሴንተር ቦታ አድርጎ የመረጠው ከሌሎች ዓለማት ሁሉ አፈሩ ሌላ የተለየ ስለሆነ አይደለም፣ ስትራቴጂክ የሆነ ቦታ ነው። ለአፍሪካ፣ ለኤዥያ፣ ለአውሮፓ አይደለም፣ በሙሉ ለእስያ የሚሆን ማዕከለኛ ቦታ ላይ የሆነች ቦታ ነበር። ኢቫንጀል ለኢቫንጀሊዝም ስትራቴጂክ ቦታ ላይ ነበር ያስቀመጣቸው። እነዚህ ሰዎች የተሰጣቸውን የእግዚአብሔርን ቃል በአደራ ይዘው ለዓለም ሁሉ ብርሃን እንዲሆኑ ነበር። ግን ራሳቸው ምን አደረጉ? አጥረው ያዙ። ይህ አለማመናቸው የእግዚአብሔርን ታማኝነት እንዳላስቀረ ዛሬ እነሱ የሰቀሉት ኢየሱስ ክርስቶስ በዓለም ዙሪያ ሁሉ ጌታ ነው። እግዚአብሔር የተመሰገነ ይሁን። የእግዚአብሔርን ታማኝነት በሌላ አባባል ሃይማኖታችን የሚገርም ባህሪ እንዳለው ትልቅ ትምህርት ያስተምረናል። ዛሬ ይዛችሁት እንድትሄዱ ከምፈልገው አንድና ትልቅ ነገር ምንም እንኳን የእግዚአብሔር ቃል አደራ ለአይሁዶች ቢሰጣቸው፣ በዚያውም አንጻር ምንም እንኳን እኛ እንደኔ ያለ ሰው ሌሎችም ሰዎች አገልጋዮች ሆነ በመስበካችን ብታምኑ፣ ያመናችሁት ጌታ ከሰባኪዎቹ ወይም ከአስተማሪዎቹ ወይም ቃሉን ከሰጧቸው ሰዎች የሚገናኝ አይደለም። እግዚአብሔር ይመስገን። አያችሁት? ያመነው አምላክ በማን ላይ ነው ማንነቱ የተመሰረተው? በራሱ ማንነት ላይ ነው የእግዚአብሔር ታማኝነት የተመሰረተው። አዎ፣ የፖለቲካ መሪው ድል ከተነሳ አላደል ምን ሆነ? ፖለቲካ ፓርቲው ሊፈርስ ይችላል። ጦር ሜዳ ላይ ጄኔራሉ ከተመታ ወታደሩ ሊማረክ ይችላል። ነገር ግን ውድ ወገኖቼ፣ እኛ ክርስቲያኖች እንዳለ የማናምን ብንሆን እኛ ባናምነው እርሱ ምን ይሆናል? ብቻውን የታመነ ሆኖ ይቀራል። እግዚአብሔር ታማኝ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ሃይማኖታችንንና እምነታችንን ከማንም ሰው ጋራ ከምንም ሁኔታ ጋራ ማቆራኘት የለብን። ጌታ ይመስገን። ማርቲን ሉተር የተባለው ሰው ሲጠየቅ አንድ ጊዜ ምን አሉት? ማርቲን ሉተር ዓለም ሁሉ ክዶሃል አሉት፣ ተቃውሞሃል አሉት። እኔም ዓለምን ምን አድርግ ያለው አለ? ተቃውም ያለው አለ እንዳለ ዓለምን በሙሉ። ዋናው ትልቅ ነገር ለዚህ እግዚአብሔር ሰው ምንድን ነው? እግዚአብሔር ነው። አያችሁት? የሰው ድጋፍ አይደለም። ሃይማኖታችን ብዙ የሰው ነገር በሆነ ነገር ላይ ክራንች ላይ ስንቆም እነዚህ ነገሮች ትልቅ ትምህርት ሊሆኑ እነዚህ እውነቶች ሊደግፉን ይገባል። የማያምኑ ቢኖሩ አለማመናቸው የእግዚአብሔርን ታማኝነት ያስቀራልን? እምነታችንን ኢንስፓየር የሚያደርገን ማን መሆን አለበት? እግዚአብሔር ነው ኢንስፓየር ሊያደርገን ይገባል። ስለዚህ በዚህ ቦታ ላይ ምን ይላል ሐዋርያ ጳውሎስ? የእነዚህ አይሁዳውያኖች አለማመን ምንም የእግዚአብሔር ቃላት የእምነት ምክንያት የሆኑት የእግዚአብሔር ቃላት አደራ ቢሰጧቸው ባለማመናቸው እነሱ ለፍርድ የተጋለጡ ቢሆኑም እንኳን የእግዚአብሔር ግን ያን ቃላት አደራ የሰጣቸው አምላክ ምን ያደርግ አምላክ ነው? ታማኝ የሆነ አምላክ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ምን ይላል? እንዲሁ ምን ይላል? የማያምኑ ቢኖሩ ካለ በኋላ ቁጥር 4 ላይ እንዲህ አይሁን በቃለ ተጸድቅ ዘንድ ወደ ፍርድ በገባ ጊዜ ተረታ ዘንድ ተብሎ እንደተጻፈ ሰው ሁሉ ውሸተኛ ከሆነ ማን ውነተኛ? እግዚአብሔር ውነተኛ። እግዚአብሔር የተመሰገነ ይሁን። በሌላ አባባል የሃይማኖታችንን ቫልዩ መለኪያው ሰው አይደለም። የሃይማኖታችን ቫልዩ መለኪያው ሰው አይደለም። አዎ ጌታችን ኢየሱስ ክርስቶስ ከፍሬያቸው ታውቋቸዋላችሁ ብሏል። የጌታ ይሁኑ አይሁኑ፣ የጌታ ደቀ መዝሙር ናቸው፣ የብርሃን አገልጋዮች ናቸው፣ ከፍሬያቸው ታውቋቸዋላችሁ። የነሱ ፍሬ ግን የእግዚአብሔር ማንነት አያሳይም። እግዚአብሔር የተመሰገነ ይሁን። ይህንም በጣም ማስተዋል አለብን። ስለዚህ በማስ ክርስቲያኖችን በኢንዲቪጁዋል ደረጃ ክርስቲያኖችን ወይም አገልጋዮችን የተለያየ ዲኖሚኔሽን መውሰዳችሁ የእግዚአብሔርን ማንነት ቤተ ክርስቲያን ሰዎች ሪፕሬዘንት አድርገው ዲስኳሊፋይ ሊያረጉታችሁን። በቃ እግዚአብሔር ይሄ ማለት ምን እንደማለት ነው? ለምሳሌ አንድ መንግስት ጦር ሜዳ ወታደሮች ያሰማራል። ወታደሮቹ ድል ተነስተው ወይም ፕሬዚዳንቱ ከስሮ በቃ አለ አይደለም፣ ቫልዩ ፕሮግራሙ አላማ ሁሉ ውድቅ ቢሆን ምን ይሆናል? ያ ሁሉ ጊዜ ጸጸት ታሪክ ነው። እግዚአብሔር ግን እኛ ፌል ብናረግ እግዚአብሔር ፌል አረገ። ሪመምበር እስራኤሎችን ምን እንዳላቸው፣ ሙሴ ወደ ተራራ ላይ በወጣበት ጊዜ ምን አረጉ እነዚህ እስራኤላውያን? ከእግዚአብሔር ጋር ሲቆይባቸው ይሄ ከግብጽ ምድር ያወጣን ሙሴ ማን እንደሆነ አናቅም አሉ። ከግብጽ ምድር ያወጣቸው ማን? እግዚአብሔር ነበረ። ከግብጽ ምድር ያወጣን ሙሴ ማን እንደሆነ አናቅም፣ በፊታችን የሚሄዱ አማልክትን ስራልን ብለው ኢያሱን ጠየቁት። ህዝቡን ስለፈራ ጥጃ፣ በሉ ጆሮአችሁን ጉትቻ አውጡ አለ። እሳት ውስጥ አድርጎ ይሄ ጥጃ ወጣ ብሎ ቁጭ አለ። ልክ ራሱ ጥጃው ከእሳት ውስጥ ብቅ ብሎ እንደወጣ ኢማጅን። ከዛ በኋላ እግዚአብሔር ይህን ሰምቷል። ሙሴን ሲልከው ምን አለ? ከግብጽ ምድር ያወጣው ህዝብ አለ አይደለም ያውና ስቷል ብሎ እግዚአብሔር ነገር። ኢማጅን እንዴት ያለ ነገር እንደሆነ። እግዚአብሔርን ለማያውቁ ሰዎች የማያምኑ ሰዎች አሉ። ምን አወጣቸው ከግብጽ ምድር? ከእግዚአብሔር ጋር ኮኔክሽን ሳይሆን ምን አወጣቸው? ይሄ በእምነት ያልወጡ ሰዎች አሉ ከግብጽ ምድር። ዛሬ በቤተ ክርስቲያን እንደዚህ ያለ ነገር ሊታይ ይችላል። ብዙ ሰዎች እግዚአብሔርን ሳያምኑ በጓደኛ በሁኔታ በምን ቀስ በቀስ በሆነ ነገር ከእግዚአብሔር ጋር ሳይገናኙ ቤተ ክርስቲያን ውስጥ ታሪክ ሊኖሩ ይችላሉ፣ እግዚአብሔር ጋር እምነት ሳይኖራቸው። ይህንን በጣም እኛም ማስተዋል አለብን። ስለዚህ እነዚህ ሰዎች አለማመን፣ እነዚህ ሰዎች የእግዚአብሔር ሰዎች ነን አይሁዳዊ ነን ብለው ማለታቸው ታሪካቸው ከአብርሃም የተያዘ ነው፣ ከይስሐቅ ከያዕቆብ የተያዘ ነው። የተገረዙ ናቸው። የሚናገሯቸው የሃይማኖት ታሪክ ብዙ በትውልድ ደረጃ የሚቆጠር አላቸው። ነገር ግን ይታያቸው በእግዚአብሔር ላይ እምነት የላቸው። የሚገርም ነው። ስለ እምነት ወደፊት ስንማር ታያላቸው። የሚያምን ሰው እግዚአብሔርን ይታዘዛል። ስለዚህ እነዚህ ሰዎች የእግዚአብሔርን ታማኝነት ሊያስቀሩት አይችሉም። ያኔ ምን አለ ሙሴን? አንተን ተወኝ፣ ይህንን ህዝብ ልቶ እና አንተን ለሌላ ታላቅ ህዝብ መሪ ያደርግሃለሁ አለ። ምድር ሁሉ የማን ነች? የእግዚአብሔር። ወስጄ ለአንድ ሌላ ህዝብ መሪ ያደርግሃለሁ አለው እግዚአብሔር። ይቻለዋል እግዚአብሔር። አይሁዳውያን ምን ኦልተርኔቲቭ ያለኝ እነሱ ብቻ ናቸው ያሉኝ ብሎ ሄልፕለስ የሚሆን ይመስላችኋል? እናንተ የአብርሃም ዘር ነን እያላችሁ አትመጻደቁ። ከነዚህ ድንጋዮች እግዚአብሔር ለአብርሃም ልጆች ሊያስነሳ ይችላል አለ እግዚአብሔር። አም ቴሊንግ ዩ ጋድ ኢዝ ጋድ። ድንጋዮቹ ብድቅ እያሉ አብርሃም አባባ እንዲሉ ማድረግ ይችላል እግዚአብሔር። እግዚአብሔር እግዚአብሔር ነው። የእግዚአብሔርን ስልጣን ማወቅ አለብን። ስለዚህ እግዚአብሔር እንደዛ ባለ አይነት ሁኔታ ሊሰራ የሚችል ኦልተርኔቲቭ ያለው አምላክ ነው። ሊከስር አይችልም እግዚአብሔር። እግዚአብሔር የተመሰገነ። ስለዚህ እነዚህን አይሁዳውያኖች ሲነግራቸው እንዲሁ አይሁድ እንዲህ አይሁን በቃለ ተጻድቅ ዘን ወደ ፍርድ በገባ ጊዜ ትረታ ዘን ተብሎ እንደተጻፈ ሰው ሁሉ ውሸተኛ ሆነ። እግዚአብሔር ምን ይሁን? እውነተኛ ይሁን። እግዚአብሔር የተመሰገነ። አሁን ትልቅ ጥያቄ ይመጣል። በሰው ውሸተኛነት የእግዚአብሔር ታማኝነት ከተገለጠ ይላል። ለነገሩ ለኔ በጣም ቻሌንጂንግ የሚያደርገኝ ጥያቄ ሆና አላገኘሁትም። አይ ዶንት ኖ ለአንዳንድ ሰው ሊሆን ይችላል እንደሆነ አላውቅም። እና አመጻችን የኛ ታማኝ አለመሆን፣ የኛ እግዚአብሔርን አለመታዘዝ፣ የእግዚአብሔርን ጽድቅ ማስረዳት ከቻለ፣ የእግዚአብሔርን ታማኝነት ማሳየት ከቻለ፣ በዚህ ቦታ ላይ የሚጠይቀው ጥያቄ ምን እንላለን? ቁጣን የሚያመጣ እግዚአብሔር አመጸኛ ነውን? እንደ ሰው ልማድ እላለሁ። በሌላ አባባል ለምንድን ነው ታዲያ እግዚአብሔር ሰዎች ላይ ቁጣውን የሚገልጸው? ሮሜ ምዕራፍ 1 ቁጥር 18 ላይ ቁጣው ከሰማይ ይገለጣል፣ ሮሜ ምዕራፍ 2 ላይ ቁጣው ይገለጣል ብሎ በማይታዘዙት ላይ እንደሚገለጥ ተነግሯል። ለምንድን ነው አለመታዘዛቸው? የእግዚአብሔር ታማኝነት የማይነካ ከሆነ ምኑ ተነክቶ ነው እግዚአብሔር ታዲያ ቁጣን የሚያመጣው? እግዚአብሔር ቁጣን የሚያመጣባቸው ምክንያቶች ስለተነካ ወይም እሱ ስለጎደለበት አይደለም። ለምን ነው እግዚአብሔር ቁጣ የሚያመጣው? አፌክተር ስለሆነ ነው እግዚአብሔር? ይሲ እግዚአብሔር አፌክተር ስለሆነ አይደለም። እግዚአብሔር የተመሰገነ ይሁን። እንዲህ አይሁን መልስ ሲመልስ፣ እንደ ሰው ልማድ ነው ይህን የምለው ካለ በኋላ እንዲህ አይሁን። ተመልከቱት፣ እንዲህ አይሁን። እንዲህ ቢሆን እግዚአብሔር በዓለም እንዴት ይፈርዳል? ስለዚህ እግዚአብሔር በዓለም ላይ ሲፈርድ የጽድቅ ፍርድ፣ የቅንነት ፍርድ ነው የሚፈርደው እንጂ ግልጽ ነው። እና እግዚአብሔር የአመፀኛ ፍርድ አይደለም። በአመፀኛ እግዚአብሔር አመፀኛ ሆኖ አይደለም። እግዚአብሔር ሪቤሊየስ ሆኖ አይደለም በሰዎች ላይ። ስለዚህ በዚህ ቦታ ላይ እንዲህ አይሁን፣ እግዚአብሔር በዓለም የሚፈርድበት ምክንያት በዚህ አይደለም። ቁጥር 7 በእኔ ውሸት ግን የእግዚአብሔር እውነት ለክብሩ ከላቀ፣ ስለምን በእኔ ደግሞ እንደ ኃጢአተኛ ገና ይፈርድብኛል? ስለምን መልካም እንዲመጣ ክፉ አናደርግም? እንዲሁ ይሰድቡናል። አያችሁት? እንዲሁም እንድንል ይናገራሉ። የእነርሱ ፍርድ ቅን ነው። እንደዚህ የሚመስላቸው ሰዎች ካሉ የምንል ከመሰላቸው ፍርዳቸው ቅን ነው። ነገር ግን እግዚአብሔር እንደዚህ እንዳልሆነ ጉዳዩ ተመልከቱ። ቁጥር 9 እንግዲህ ምን ይሁን? ከእነርሱ እንበልጣለንን? ከቶ አይደለም። አይሁድም የግሪክ ሰዎችም ሁሉም ከምን በታች ናቸው? ከኃጢአት በታች ናቸው። እንደሆኑ አስቀድመን ከሰናቸዋል። እንዲህ ተብሎ እንደተጻፈ በመጽሐፍ ቅዱስ ውስጥ ምዕራፍ 1 ከ18 ጀምሮ ያለውን ጠቅልሎ የሚናገረው ሐሳብ ምዕራፍ 3 ላይ ጀምሮ እስካሁን እስከምንመለከተው ድረስ ያለውን ጠቅልሎ የሚናገረው ሐሳብ እዚህ ቦታ ላይ ያለው ነው። ከቁጥር 9 ጀምሮ አይሁድም የግሪክ ሰዎች አህዛብ በጠቅላላ ስጋ ለባሽ ሁሉ ከኃጢአት በታች እንደሆኑ ምን አድርገናቸዋል? ከሰናቸዋል። የሐዋርያው ጳውሎስ ክስ ዓላማው ምንድን ነው? ዓላማ ያለው ክስ ነው። ፐርፐዝ ያለው ክስ ነው። እግዚአብሔር ታማኝነቱን ብቻ አጉልቶ የሌሎች ኃጢአተኛነት ተገልጦ እንዴት የሚፈልግ አምላክ አይደለም። ይሄ ክስ ፐርፐዝ አለው፣ ዓላማ አለው። እና ክሱ ምን እንደሆን ተመልከቱ ሲያጠቃልል ጻድቅ የለም። ስንት? አንድ ስንኳ። አብርሃም ጻድቅ አልነበረም? ሙሴ ጻድቅ አልነበረም? ጻድቅ የለም አንድ ስንኳ። አስተዋይም የለም። እግዚአብሔርን የሚፈልግ የለም። ሁሉ ተሳስተዋል። በጣም ብዙ ሰዎች ይህን ነገር በጣም በአንክሮ መመልከት እንዳለባቸው አምናለሁ። በዚህ በእግዚአብሔር ቃል ውስጥ የተጻፈው ነገር ልብ በሉ፣ ጻድቅ የለም አንድ ስንኳ። በሌላ አባባል ምን ማለት ነው? ኃጢአት የሌለበት ሰው የለም። በኃጢአት ያልተወለደ ሰው የለም። ንጉሥ ዳዊት ኃጢአት በሰራበት ጊዜ እግዚአብሔር እንዲያስተውል ካረገው አንድ ትልቅ ነገር እነሆ በአመፃ ተጸነስኩ እናቴም በኃጢአት ወለደችኝ መዝሙር 51 ላይ ሲወለድ በኃጢአትና በአመፃ እንደተጸነሰ። ኃጢአት ስንሰራ አይደለም ኃጢአተኛ የምንሆነው። መቼ ነው ኃጢአተኛ የምትሆነው? ስለሰራን ነው ኃጢአተኛ የምንሆነው ወይስ ኃጢአተኛ ስለሆንን ነው ኃጢአት የምንሰራው? አረፍተ ነገሩን ልድገመው። ኃጢአት ስለሰራን ነው ኃጢአተኛ ምን ሆነው ወይስ ኃጢአተኛ ስለሆነን ነው ኃጢአት ምን ሰራው? ኃጢአተኛ ሆነን ስለተወለድን ነው አይደል ኃጢአት ምን ሰራው? ብርቱካን ብርቱካን የሚያፈራው ምን ስለሆነ ነው? ብርቱካን ስለሆነ ነው። ግልጽ ነው ኃጢአት ምን ሰራው? ብዙ ሰው ኃጢአተኛነቱን ጻድቅ የለም አንድ ስንኳ የሚለውን ስንሰማ ምንም መልካም የሚሰራ የለም በሚለው ነው ምናየው። ግን አይደለም ጻድቅ የሚባለው ነገር እግዚአብሔር እንዲሁ በሪሌቲቭ ተርም አንዱን ካንዱ የተሻለ አርጎ በማየቱ የሚናገረው ነው ምናየው። ኃጢአት የሌለበት አንድም ሰው የለም። ኃጢአት የሌለበት እግዚአብሔር የተመሰገነ ነው። አያችሁት? ጻድቅ የለም አንድ ስንኳ፣ አስተዋይም የለም፣ እግዚአብሔርን የሚፈልግ የለም። እንዴ እግዚአብሔር የሚፈልጉ ሰዎች አልነበሩም እንዴ? እግዚአብሔር እርሱ ሳይጠራቸው እግዚአብሔር ወደ ራሱ ከራሱ ሙቭ አድርጎ ሳይሄድብላቸው ወደ እግዚአብሔር የመጡ የሉም። አዳምና ሔዋን ኃጢአት ሲሰሩ ከእግዚአብሔር ሸሹ እንጂ ወደ እግዚአብሔር ተጠጉ? አራድነን እግዚአብሔር ሆይ ጉድ ሆነን አራቁታችንን ቀረናል አሉ። ወዴት ነህ እያለ የፈለጋቸው ማን ነው? እግዚአብሔር ነው። አባታቸውን አብርሃምን ከኃጢአተኛ ህዝብ መካከል ያዳነው ማን ነው? እግዚአብሔር ነው። አያችሁት? ሎጥን ከዛ መካከል ሄዶ ያዳነው ማን ነው? እግዚአብሔር ነው። ወገኖች እግዚአብሔር ነው ሰዎችን የሚታደገው። ወደ ቤተ ክርስቲያን በራሳችሁ ምርጫ እንደመጣችሁ ብቻ እንዳይታያችሁ ተጠንቀቁ። የእግዚአብሔር ጸጋ ነው ወደ ቸርች የሚያመጣችሁን ጸጋና አሁን አንዳንድ ሰው ምግብ ሲበላ ጤና ሆነን ስንበላ ስለፈቀድን የራብንና የጠማን እንዳይመስላችሁ። መራብና መጠማት ጠፍቶባቸው የሚቸገሩ የታመሙ ሰዎች አሉ። አግኝታችሁ ብታናግሩ ነው እንዴት እኔ ብዙ በሆስፒታል ሰርቼ ስላየሁት አይኖ how desperate ምግብ ሽታው ምን ያረጋቸው። እኛ ጥሞን የራበን ምን በላው ነገር ያስጠላቸዋል ሰዎች። ህይወት መኖር የእግዚአብሔር ጸጋው ጥይት ነው። ክብር ለእግዚአብሔር ነው። ቤተክርስቲያን የሚያመጣን የእግዚአብሔር ነገር የሚጥመን ስራውላችሁ ደክማችሁ መንፈሳዊ ነገር ለመስማት የሚያመጣችሁ የእግዚአብሔር ጸጋ ነው። I know this ወገኖች እያንዳንዳችን ይህን ሪኮግናይዝ ማድረግ አለብን። ስለዚህ ማንም ሰው በራሱ እግዚአብሔርን ምንም ያደርግ የለም የሚፈልግ የለም። እግዚአብሔርን ፈልግ የፈልግ ያገኘሁት እምቢ ብሎ ነበር የሚል ሰው የለም። እግዚአብሔር ነው። እግዚአብሔር የተመሰገነ ይሁን። ግልጽ ነው ውድ ወገኖቼ፣ የእረኛችን ድምፅ ሳይሰማን ተከታዮቹ አንሆን። ጻድቅ የለም አንድ ስንኳ፣ አስተዋይም የለም፣ እግዚአብሔርን የሚፈልግ የለም። ሁሉ ምን አርገዋል? ተሳስተዋል። ኃጢአት የሌለበት አንድም የእግዚአብሔር ሰው የሚባል ልታነሱ የምትችሉት የለም። ሁሉ ተሳስተዋል። በአንድነት የማይጠቅም ሆነዋል። ብዙ ጊዜ ይህን ክፍል ሳስብ አንድ በጣም ወዳጅ የሆነ ወንድም በነበረበት ቤተ ክርስቲያን ስለዚህ ነገር ሲያስተምር የተጠቀመበትን ምሳሌ ነገረኝ። በአንድነት የማይጠቅም ሆኗል። የማይጠቅም ነገር ምን እንደሆነ ለማሳየት the only thing ምሳሌም እንዳገኘው ታውቃለህ አለኝ። አሁን አልኩት የአገር ቤት ካኒቴራ ነች አለ። ምን አልኩት? የአገር ቤት ካኒቴራ። እንዴት አልኩት? ተቀዳዳ ስታረጅ ምን ትሆናለች? አትጠቅምም። ትጠቅማለች። ምን ትወለውላለች? ጠረጴዛ ትወለውላለች። መጀመሪያ በደም ጠረጴዛ ነው የምትወለውለው ነጣ ስላለች። ደግሞ ታዳድፋለች አለ። ስታዳድፍ ምን ስትል ምን ስትል ትታጠባለች። በጣም ደግሞ ጨቂታ ስታስቸግር ምን ትወለውላለች? ጣውላ ትወለውላለች። ትጠቅማለች አትጠቅምም? ለመለበስ አትጠቅምም እንጂ ለመወልወል ትጠቅማለች። ለጠረጴዛ ባትጠቅም ለወለል ትሆናለች። ከዛ በኋላ አትጠቅም። አትራሷታላችሁ አንዳንድ ካኒቴራ እና ወለሉን ወልውላ ወልውላ ጭቅየት ስትል ደግሞ ምን ታደርጋለች? በራፍ ላይ ጭቃት እየተጠረገባት ትጠቅማለች አትጠቅም? እኛ ለምንም አንጠቅም። በእውነት ምንድን ነው ሰው እንዴት አይጠቅምም ተብሎ እስከዚህ ደረጃ ሊነገርለት ይችላል? ምንድን ነው መጥቀም ማለት? የመጥቀም ሚስጥሩ ምንድን ነው? በራእይ መጽሐፍ ውስጥ ስንመለከት የእግዚአብሔር መላእክቶች እግዚአብሔርን ሲያመልኩ ከሚናገሯቸው ነገሮች አንዱ የተገረምኩበት ነገር ሁሉ ስለ ፈቃድ ተፈጥረዋልና ሆነውም አልና እናመሰግናለን። ስለምን? ስለ ፈቃድ ያስገኘን እግዚአብሔር ፈቃድ ነው። ልሁን ብለን አልመጣን፣ ስለ ፈቀደ ነው በህይወት ያለን። እግዚአብሔር ሁሉን ለምን ነው የፈጠረው? ለክብሩ ነው የፈጠረው። ለእግዚአብሔር ክብር የሚኖረውን አሳዩኝ እስቲ። ሁሉ ለራሱ ክብርና ለራሱ ፍላጎት ነው። እሺ፣ በአንድነት የማይጠቅም ሆናል። ኢሳይያስ በምዕራፍ 53 ላይ ሲናገር ምን ይላል? ከኛ እያንዳንዱ ወደ ምን አዘነበለ? ወደ ገዛ መንገዱ አዘነበለ። ኃጢአት ማለት የራስን መንገድ መከተል ነው። ብዙ ሰዎች ኃጢአትን በክላሲፊኬሽን ይሄን መስራት አለ መስራት ብቻ ብለው ይላሉ። አይደለም። በራስ መንገድ መሄድም ምንድን ነው? ኃጢአት ነው። ስለዚህ ሁሉ ተሳስተዋል፣ በአንድነት የማይጠቅሙ ሆነዋል ሲል ምን ማለት? ለእግዚአብሔር ክብር የሚውል የለም። ደህንነትን በቅጡ ለመረዳት ከፈለግን ውድ ወገኖቼ፣ እግዚአብሔር ለክብሩ እንደመረጠን፣ ለክብሩ ሊያኖረን እንደሚፈልግ፣ በፈቃዱ እንደተፈጠርን፣ ለእርሱ እንደተፈጠርን ካልገባን ይሄ ቃል ሊገባን አይችልም። እግዚአብሔር የተመሰገነ ይሁን። ስለዚህ በአንድነት የማይጠቅም ሆኗል፣ ቸርነትን የሚያደርግ የለም ይላል። በአንድነት የማይጠቅም ሆኗል። ምንድን ነው የሚያደርጉት? ሁሉ የራሱ መንገድ ነው የሚከተለው። በነገራችን ላይ መዳናችሁን በእግዚአብሔር መንግስት አንጻር ካላያችሁ ትክክል አይሆንም። የእግዚአብሔርን መንግስት በሚያመጣ መንገድ መዳናችንን ካላየን መዳን የኢንዲቪጁዋል ነገር ከሆነ እኔ እንጃ፣ እንደው ቸርች መሄድ ከጀመርኩ ግን ሰላም ሆኛለሁ፣ እንደው ይህን ነገር እንደው ማጨሱንም መጠጣቱንም ይህን ማድረጉንም ከት ሰላም ሆኛለሁ፣ እግዚአብሔር ይመስገን፣ አይ ቲንክ ጥሩ ክርስቲያን እየሆንኩ ነው መሰለኝ ይላሉ ሰዎች። በኪንግደም ኮንሰፕት በእግዚአብሔር መንግስት አንጻር ነው መዳናችን ማየት ያለብን። እግዚአብሔር የተመሰገነው የዳን ነው። ወደ ምንድን ነው እሱ? ከጨለማ ወደሚደነቀው ወደ ምን? ወደ ብርሃን፣ ወደ ፍቅሩ ልጅ መንግስት ነው ያሳለፈን። ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ መንግስት ነው ያፈለሰን። አያችሁት? ወደ እግዚአብሔር መንግስት ነው ያፈለሰን። አባታችን ሆይ በሚለው ጸሎት ውስጥ ሁልጊዜ የምንጸልየው ምንድን ነው? በሰማይ የምትኖር ምናችን? አባታችን ሆይ ስምህ ይቀደስ፣ ምን ትምጣ? መንግስት ትምጣ። መንግስት፣ የእግዚአብሔር መንግስት። ስለዚህ የዳን ነው ለመንግስት ነው። እናንተ የመንግስት ካህናት፣ የመንግስት ካህናት፣ የንጉስ ካህናት፣ የእግዚአብሔር ካህናቶች እንድንሆኑ። ኪንግደም አለው እግዚአብሔር። ከየት ነው የዳን ነው? ከመንግስተ እኔ ነው የዳን ነው። መንግስተ እኔ ምንድን ነው? ሁሉ ለራሱ መንግስት፣ ለራሱን ንጉስ አድርጎ የሚኖርበት ነው። ከእግዚአብሔር ዓላማ ወጥተን ነው የምንኖር። ስለዚህ ሁላችንም የራሳችንን መንገድ ነው። አዳምና ሔዋን እንደ እግዚአብሔር መሆን የፈለጉት። ስለዚህ አዳምም እንደ እግዚአብሔር፣ ሔዋንም እንደ እግዚአብሔር፣ ልጆቻቸውም እንደ እግዚአብሔር፣ ሁሉም እያንዳንዱ እንደ እግዚአብሔር። አንተ ከሆንክ እኔም ሁሉ የተገነጣጠለ የእግዚአብሔር ነገር የሌለበት የሌሎች ኃጢአቶች ሁሉ ምንጭ እዚህ ጋር ነው ያለው። ስለዚህ ሁሉ ተሳስተዋል። እኛ ተገነጣጥሎ ነው የምናየው፣ ችግሮችን ለየብቻቸው ነው የምናያቸው። እግዚአብሔር ግን በተያያዘ መልክ ነው የሚያየው። ነገራችንን በተናጠል በማሳየት ከንቪንስ ለማድረግ እግዚአብሔር ይጠቀም እንጂ ሁኔታዎቻችንን ተራ በተራ የተያያዘ ነገር ነው ያለ፣ የተያያዘ ነገር ነው። ከእግዚአብሔር ተለይተን እግዚአብሔር ከፈጠረን ዓላማ መውጣታችን ነው። መዳን ማለት ምንድን ነው? መዳን ምንድን ነው? መዳን ምንድን መዳን ማለት ብዙ ሰው የሚያስበው በቃ ይሰሩትን አጥያት ይቀራል እግዚአብሔር ነው ብሎ የሚሉት አይደለም ለ ጌታ ኢየሱስ ክርስቶስ ጋር ኒቆዲሞስ መጥቶ ሲያናገረው ምንድን ነው ያለው እነት እነት ላለው ሰው ዳግመኛ ካልተወለደ በቀር ሰላምን አይምን ያለው ምንን አይምን ያለው የእግዚአብሔር መንግስት አይምን ያለው ዳግም መወለዳችን ወደ ኪንግደም ሊያፈልሰን ነው ኪንግደም ነው መዳን የእግዚአብሔርን መንግስት ሊያሳየን ይገባል ስለዚህ በአንድነት የማይጠቅም ሆኖዋል ቸርነት የሚያደርግ የለም አንድስ እንኳን የለም የሞራል ህይወታችን ለእግዚአብሔር ዓላማ ከምንኖርበት ጋር በጣም የተያዘ ነው። ስስታም የሚያረገን ቆንቋና የሚያረገን የተቸገረ ያለ ይሄኛ ያለንኛ ብዙ ያለን እንደ ትንሽ ነገር ምን ቆጥርበት ምክንያት ምንድነው ቢባል ምንድነው? ለኔ ያለሁት እኔ ነኝ ብለን ስለምናምን ነው። እግዚአብሔር ጋር ኮኔክትድ ስላልሆነ ነው ስጋታችን ፍራታችን ኢንሴኩር ስለሆነ አያችሁ ቸርነት የሚያ አንድ ስንኳ የለም ስንት ሰው ደግነት ያረገ የለም ደለ ሰው ቸርነት ለሰው ቸርነት የሚያረግ የለም ሁሉ ሰው ሲያረግ ብራይብ ነው this is true አላደለ ለእግዚአብሔር እንኳን ስንሰጥ ካለኝ ለድሆች ሰጣለሁ አላለም እንዴ ፈሪሳዊው ሳልይ ካለኝ እኮ ነው ያለው ከሰጠኝ እንኳን ቢል ምን አለበት ካለኝ ለድሆች ሰጣለሁ የቱ ነው የነበረ ከየትኛው ነው አውጥተ የራሴ የሆነ ነገር የሰጠው ያልተቀበልከው ምን አለ ያልተቀበልከው ኦሪጅናሊ ካንተ ከራስ የሆነ ምን አለ ራቁቴን ከናቴ ማጻን ምን አረው ወጣው ራቁቴን ወደዛ መለሰ እጄም ሄደው የለም የግብጽ ባለ ጠጎች በፒራሚዶቻቸው ሲቀበሩ አሽከሮቻቸውን አብረው በህይወት ይቀብራሉ ከበድናቸው ጋር ወዶገኖቼ ለሰዎች የምናደርገው ቸርነት ሁሉ ሳይሰጠን ያደረግነው ነገር የለም ሳይቀበል ለሰው አደረኩም የሚል ሰው የለም ከተሰጠን ነገር ብዙ እንደው ማድረግ ያለብንን አላደረግን ግብዝነት አለበት ሰው ሁለት አረጋላችሁ እስኪ አይ ሆፕ እንደኔ ብዙ እንደ ሰው ሁለት ሲያረጋላችሁ ጫና ነው የሚሆንባችሁ ነፃ ነው የምትሆኑት አቅም ታጣላችሁ አይደለም ጸጋ የሚሰጥ ሰው የለም በጸጋ መስጠት የሚችል ሰው የለም ቸርነት ያረጉልን ሰዎች ሁሉ ባሪያ ነው የምንሆነው እግዚአብሔር ከዚህ ነፃ አውጣን ምክንያቱም ምንድነው እሱ የነዛ ሰዎች ውለታ አፋችንን ሁሉ ይዛል አቅም ሁሉ ያሳጣናል ከማንም የማይቀበል ያለ ዋጋ የሚሰጥ ሰጥቶ የማያልቅበት ማን ብቻ ነው እግዚአብሔር ብቻ ነው ያለ ዋጋ የሚሰጥ ለማይገባው ሰው የማይገባውን የሚሰጥ ስለዚህ በአንድነት የማይጠቅም ሆነዋል ቸርነትን የሚያደርግ የለም አንድስ እንኳን የለም ጉሮሯቸው እንደ ተከፈተ መቃብር ነው በሌላ አባባል ምንድነው አፋቸው ሰው የሚሞትበት መቃብር ነው የመግደያ ነው እንጂ የህይወት ነገር አይወጣው የወደቀ አይነሳበትም የተሳሳተ አይመለስበትም እዛ በዛ አፍ ውስጥ መቃብር ነው ስንት ሰው ይቀበራል እዛ አፋቸው ውስጥ በጣም ከባድ የሆነ ኢሜጅ ነው በዚህ ቦታ ላይ የሚሰጠው እግዚአብሔር አፋችንን ያጽና ጉሮሯቸው እንደ ተከፈተ መቃብር ነው አፋቸውን ከፈቱ ማለት ዋጡ ማለት ነው ቀበሩ ማለት ነው በመላሳቸው ምን አርገዋል ሸንግለዋል መሸንገል ምን ማለት ነው ማታለል ዲሲቭ ማድረግ ሰዎች መደለል በእውነት ክርስቲያኖች ሆነን አንደለል ሰዎች ማለት ያለብንን ነገር ማለት አቅም ባጣንበት ዝም ነው የሚሻለው ስንለብጥ ሰዎችን ከእግዚአብሔር ጋር ያለንን ህይወት ያበላሽብናል የሚነቀፍ ነገር ነው በመላሳቸው ሸንግለዋል የእባብ መርዝ ከከንፈሮቻቸው በታች አለ ሊናደፉ ሁሉ ጊዜ ዝግጁ ናቸው አንድ ነገር ቢወጣ ከሰው ያንዱ ኔታ ቢያገኙ ጠቅ ጠቅ ሊያረጉ ምቹ ጊዜ ይጠብቃሉ እባብ እንዴት ነው የሚናደፈው እባብ እንዳይነድፍ እባብ ካየ አትነቃነቅ ነው የሚባለው አይደል ከተነቃነቃችሁ እባቡን ባታዩትም ሙቭመንት አለ ማለት ተባቡ ምን ማለት ነው? ይሄ ሙቭመንት በኔ ላይ ተደረገ ነው የሚለው እኔ እንቅስቃሴ። ስለዚህ ቸር ብሎ ነው የሚያወጋቸው እና የእባብ መርዝ ከከንፈሮቻቸው በታች አለ። ይሄ የሰው ልጆች ሁሉ ህይወት ነው። anywhere it is እኔ እዚህ ሀገር መጥቼ ለብዙ አይነት ዘሮች ኤክስፖዝድ ሆነናል አይደል? የሀገራችንንማ ጠግበን የመጣነው the same thing አይጣን ነው። ነጮች እንዴት ያለ ጨካኝ ባህሪ እንዳላቸው ስትመለከቱ ስማይል እያረጉ ጧት ስራ ሰዎች ገብተው say how are you ምናም እንደ ዛሬ እንደም ፕሮሞሽን የምታገኙ የሚመስል ስማይል ሰጥቷችሁ ደና ክረም ከትንሽ ጊዜ በኋላ fired you are fired ሲሉ ምንም የለም። በቃ መተሽ ንጫው ሻይ እንኳን ተጣ የሚል ነገር አጠገባቸው እንድደርሱ ያስፈልጉ። እንዴት በቃ ምን ኢምፐርሰናል የሆነ ግንኙነት እንዳለ ይታያል። በቃ ሰው ከሰው ጋራ እኛ ጉዝ ቃዎቻችንን አብረን እንኳን አጠጋግተናቸው ካጠገባቸው ቃ ሲነሳ ጭር ይላሉ። ቢያንስ ቢያንስ እኛ እናይላቸዋለን እነሱ ኡባይሉ አይደለም። በእቃዎቻችን እንኳን አሁን የተ ቴብል በመነሳቱ እነዛ አንቶኖች እንትን ባይ ዊርዶ ነው ብናለኛ አብሮ ሲሆኑ ግን የሚፈጥሩት ነገር አለ። ኢማጂን መሸነጋገር፣ መርዝ፣ መቃብር አፍ ይሄ ሁሉ እግዚአብሔር በሰው ልጆች ህይወት የሚያየው ኃጢአት ነው። አፋቸው እርግማን መራርነት ሞልቶበታል። የሚባርክ ንግግር አይወጣም። It's very challenging ይህንን ስንመለከት ከላይ ምዕራፍ አንድ ላይ እንዳየነው ዛሬም እንደገና በዚህ ቦታ ላይ እርግማን መራርነት ሞልቶበታል። በቃ that's what is overflowing ማለት ነው። እግሮቻቸው ደምን ለማፍሰስ ፈጣኖች ናቸው። ችግር ያለበት ቦታ ላይ ጠብና ችግር ለመፍጠር ኩክ ናቸው። ደግ ነገር ለማረግ ለማስታረቅ ለሰላም ነገር አይሄዱም። ችግር ባለበት ነገር አርምድ ናቸው። ደምን ለማፍሰስ ፈጣኖች ናቸው። ጥፋት ጉስቁልና በመንገዳቸው ይገኛል። በሚሄዱበት መንገድ ሁሉ አንድ የጥፋት ነገር አለ። This is true about every one of us እዚህ ያለን እኔንም የሚመለከት እውነት ነው። የእግዚአብሔር ጸጋ ደግፎን ጤናማ ህይወት ያለን ቢመስለንም this was part of our life ደምን ለማፍሰስ ፈጣኖች ናቸው። እኔ አስታውሳለሁ በልጅነታችን እኛ ሰፈር ውስጥ እንዴት ያለ አይነት ግሩፕ እንደምንፈጠር በልጅነታችን ስመለከት we were very bad people እውነቴን ነው የምነግራችሁ። አዎ ልጆች እዛ ሲመጡ እንዴ ጎንበስ ብለ ሰላም እንዴ ሰላም አላልከንም ናና እያለን ሰዎችን ስናሰቀ ሰፈር ውስጥ እንዴ በደንበኛው ስነ ስርዓት ሰላምታ ሳሰጥረውን እንዴው በጎበሉ ጎንበስ በል እንላቸው ነበር። እንደዚህ ያለ ነገር ከኛ በኋላ የመጣው ትውልድ የሰው ልብስ ያስወልቃሉ። ደና ስኒከር ለብሶ ሄደው እንዴ ጧት ያረካተ ስኒከር አውልቀ ቀየረ ጫማውን አምጣና አስረክብ ይላል። የኛ ትውልድ ያፈሰሰውን ፍሳሽ ነው ሌላው ያባዛው ይመጣ። አሁን እኮ ያለ ትውልድ እኮ ወገኖች ብቻውን ብራንድ ሆኖ ይመጣ እንደመስላችሁ የተጠራቀመው የኛ ሁሉ መጥቶ ነው እኮ ዘላ ያለ ትውልድ ላይ ያፈሰሰው ከየት ይመጣል? የሰላምን መንገድ አያውቁም። በአይኖቻቸው ፊት እግዚአብሔር መፍራት የለም። እስኪ ሰዎችን ተመልከቱ። በእውነት የሰዎችን ፊት አይታችኋል? ምንም እግዚአብሔር የሚፈራ ነገር የላቸውም ሰዎች። ሰው የሚፈራማ ተውት። እግዚአብሔር መፍራት የለም። ፊታቸው በጣም የሚያስደነግጥ ነው አንዳንድ ሰዎች ስታይ። እውነቴን ነው የምነግራችሁ። እኛ እኮ ተከልለን ስላለን ከስራ ቤታችን ስለምንሄድ እንጂ የአንዳንድ ሰዎች የሚኖሩትን ታሪክ ሲነግሩን ስትሰሙ it's really horrible። እውነቴን ነው የምነግራችሁ። I feel like እኛ አይላንድ ውስጥ ያለን ይመስለኛል አንዳንድ ጊዜ የምንኖረው ህይወት መታጠራችን። ስለዚህ የእግዚአብሔር ቃል ምን ይላል? ይሄ ሁሉ ኃጢአት የሚገለጸው ምንድነው? ሰዎች በእግዚአብሔር ጸጋ ካልሆነ ሊድኑ ጨርሶ አይችሉም ነው የሚለው። እግዚአብሔር ይመስገን ጨርሶ ሊድኑ አይችሉም። ለነዚህ ሰዎች የሚዘረጋ ጸጋ አለ? እግዚአብሔር ለነዚህ ያሉ ሰዎችን ያደናል? I was one of them. መነገራችን ላይ I tell you, we're one of them. እናንተ የእግዚአብሔር ጅውን ታጥቦ ሰርቶኛልን ትሉ ከሆነ አላቀም። በእውነት አንዳንዶቻችን እኮ በባህልና በቤተሰብ በልጓም የተያዘ አመጽ ነው እንጂ ያለን ብንለቀቅ እኮ ከባዶች ነው። አይደለም እንዴ? ትዝ ይለኛል አንዳንድ ልጆች ያሟርታሉ ሰው ላይ ይቀብራሉ እንትን ያረጉ በቃ ከሌ ሞተ አቅም ሲያጣ እኮ ያሟርታል ይራገማሉ ሰውየው ሳይሰማ አይደለም? ሁሉ ውስጡ ምን አለው? ቮልኬኖ አለው በቃ የቁጣ ቮልኬኖ አለው። አቅም ስለሌለው ነው አንዳንዱ ቁጣውን የማይገልጠው። ውድ ወገኖቼ ኃጢአታችንን በደንበኛ እግዚአብሔር ያሳየን። ሪሊ በጣም በደብስ ራሳችንን ካየን ምን እንሆናለን? እግዚአብሔር ወደኛ የመጣበትን ጸጋ እናደንቃለን። በጣም ጌታን የወደዱት ሰዎች ሁሉ ማዳኑ የገረማቸው ሰዎች ሁሉ ማንነታቸውን በእግዚአብሔር ቃል በመንፈስ ቅዱስ ኃይል የተረዱ ሰዎች ብቻ ናቸው። ብዙ የሆነ ኃጢአቷን ተመሮላታልና ምን ታረጋለች? ብዙ ወዳለች። እሺ እግዚአብሔር የተመሰገነ ነው። ኢየሱስ ክርስቶስ የሚያድናቸው ሰዎች ሁሉ ወርስት የሆኑትን ኃጢአተኞች ነው። አንዳንድ ሰዎች ስትመለከቱ ሁኔታቸውን አይታችሁ አይ ይሄ ስለኛ ቸርች አሁንም እንዳትሉ ፕሊዝ ሂ ኢዝ ዘ ቤስት ካንዲዴት ሰውየው ዛሬም እንዳትመለከቱት እንደዛ እንዳታዩ ዘ ቤስት ካንዲዴት ናቸው። አንዳንድ ሰዎች ስታዋቸው አይመስሉም ዴይ ዶንት ሉክ ላይክ እንደዛ ሊሆኑ እንዲችሉ። ጌታ የሞተው ለእንደነዛ ያሉ ሰዎች ነው። ስለዚህ ይሄ እውነት ሁሉ የተነገረባቸው ይሄ ሁሉ ኃጢአት የተገለጠባቸው ሰዎች የእግዚአብሔር ጸጋ የሚዘረጋላቸውን የሰዎችን አይነት ሲነግረን እንጂ እግዚአብሔር አላድናቸውም ብሎ የተፋቸውን የጣላቸውን ሰዎች አይደለም የሚገልጸልን። የእግዚአብሔር ጸጋ የተገለጠላቸውን ሰዎች አይነት ነው የሚነግረን። አፋቸው መቃብር ለሆኑ ሰዎች ከከንፈሮቻቸው በታች የባብ መርዝ ያለባቸውን ዘማሪ ሊያረጋቸው እግዚአብሔር የተመሰገነ ይሁን። አያችሁት? ምንም የሚጠቅም ነገር የሌላቸው። አንድ ጊዜ አንድ ሰው የዳነ በጣም የሚገርም ታሪክ ያለው ሰው አለ። ብራዘር አንድሩ ይባላል። ክለምሲ ነው። ምንም ሰውነቱ ሙልግድግዱ ወጣ ነገር ነው። እና ኢየሱስ ክርስቶስ ካዳነ በኋላ ምን ልስራለት ለኢየሱስ? እኔ ምን የትስ ገብቼ ምን ሆናለሁ በዚህ ሰውነት ያለ? በቃ ገዳም ውስጥ ገባለሁ ሰራተኛ እዛ ይቀጠር እንደሆነ በቃ ራሱን ያልሰጠ ሰው እዛ ሄጄ ድስታ ጠባለሁ ለመነኩሴዎች ብሎ ገባ። He wants to express his love for Jesus. የዛ ሰው ጽሁፎች እንዴት እንደሚወደዱ ልነግራችሁ አልችልም። መጽሐፍም ለጻፍ ብሎ አይደለም ከአንዲት ነፍስ ጋር የተጻጻፋትን ጽሁፍ ነው ሰዎች እንደ ጉድ የሚያዩት። ጌታ ክርኩድ የሆኑትን ሰዎች ነው የሚወደው። በጣም ደፋር የሆኑ ይሄ ኧረ በጣም ይሄ the cross and the switchblade የሚል ፊልም አይታችኋል? You have to see that a little bit niche outrageous part allo gen it is a genuine story. Times Square Church in takallachu New York. If you go to New York you have to see the Times Square Church. The Times Square Church indet endejemere no David Wilkerson. David Wilkerson malat Pennsylvania ust geter ust yagereggele neber agelkay. Egziaber bemiasdenq uneta New York yosdwal. New York malat lesu min ለፈረንጆች በነገራችን ላይ የአሜሪካን ከተማ እንደማቁ ታቃላችሁ። ከገጠር ወጥተው ማቁ ፈረንጆች እንዳል አይሮፕላን ሄደው ማቁ ፈረንጆች አሉ። ያ እኛ ካሩሲ ከሙያሌ የመጣን አየሩ ላይ እንበራለን እና እነሱ በጣም የከተማ ነገር በጣም ነው የሚፈሩት። በጣም ስትሬንጅ የሆነ ላይፍ ያላቸው ሰዎች ናቸው ብዙዎቹ። ይሄ ሰው እዚህ ከተማ ኒውዮርክ መጥቶ በድራግ ውስጥ በምን አይነት ከነዚህ ከላቲን አሜሪካ የመጡ በድራግ ውስጥ ክራይም ጩቤ የተተላተሉ የሚገዳደሉ ዱርዮች ያሉበት ቦታ ውስጥ ገብቶ ነው እንዴት አርጎ እነሱን አንደኛው ልጅ ቆራርጣለን ስጋህን ይያለው ሲል ብትቆራርጠኝ እያንዳንዱ የተቆረጠው ስጋ ይወድሃል ይያለው ነው የሰበከላቸው። ላው ላይ ልጁ ላይ የምታዩት መርደረር ፊት የስንቱን ደም ያፈሰሰ ነው። ያ ልጅ ዛሬ ጌታን ተቀብሎ የወንጌል አገልጋይ በአይኑ ፊት እግዚአብሔር ፍርሃት በጭራሽ የለም። እሱ ፊት አድርሰኝ የሚባል ነው። እንዴት ያለ ቁጣ ላው ላይ እንዳለ ፊልሙ የተሰራው ነው። It's amazing. I have by the way ፊልሙን ግን ማለት it's a true story በነገራችን ላይ it's really true story እኔ መጽሐፉን አንብቤዋለሁ ድሮ እና if you are interested you can see that እንዴት ያለ ከባድ 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 ላይፍ የኖሩ ሰዎች ናቸው። እዚህ ላይ ያለውን ዲስክሪፕሽን ነው የምታውቁት። ከዚህ የባሰ የባሰ ህይወት ያላቸው ሰዎች ናቸው። አያችሁት? እነዚህ ሰዎች ክርስቲያኖች ሆነዋል፣ የወንጌል አገልጋዮች ሆነዋል። ነዊኒ ክሩዝ ሆሊውዶች የሱን ፊልም እንደገና ታሪክን እንስራ ያሉት እየለመኑት ነበር። If you don't put the name of Jesus, don't ever mention my name አላቸው። ሚገርም አይነት ታሪክ ያላቸው ሰዎች ናቸው። በሙሉ እዚህ ላይ የምናየው ዲስክሪፕሽን ያላቸው ሰዎች ናቸው። Do you know what? ይሄ በጣም በደንብ ቢገባን ያልዳኑ ሰዎች አጠገባችን ስናይ አንዳንድ ሰዎችን ሸሻቸዋለን። ዘንድሮማ ክርስቲያንማ ኒት ነው። ምናልባት በክላሳችን የሆነ ሰው ካልሆነ በስተቀር ቸርች ይመጣው የተበላሸ ነገር ያላቸውን ሰዎች የመድረስ ነገር ጠፍቶብናል። Don't you think? እና ናይት ክለብ ስክር ብሎ የመጣ ሰው ብታገኙ ጌታን ይቀበላል ብላችሁ ታምናላችሁ? በስማ ምንዲት ያለ ሲሆን ነው እሴ ብለን እንሸሽ ይሆናል እንጂ አንመሰከላቸው አይደለም። ዴል ሙድ የሚባል ሰው በቀን ለሰው ሳይመሰከር አይተኛም። አንድ ቀን ግን ሳይመሰከር ዋለና ማታ ወጣ። አንድ ቲዛሬ ሳልመሰከር ተኛለው ብሎ ወጣ። አንድ ሰካራም አገኘ። ኢየሱስ ይወድሃል አለ። ስክር ብሎ ጥንብዝ ብሎ ያለ ሰው ማግስቱ ያ ሰው ቤተክርስቲያን መጥቶ ጌታን ተቀበለ። እግዚአብሔር ይመስገን። አንድ ወንድም አለ፣ ዛሬ ስሙን ከወንድሜ ጋር ስናነሳው ነበር። እኛ ጋር መጥቶ መስክሯል። አንዳንዶቻችሁ ታስታውሱ እንደሆነ ስክር ብያለ። አንድ መዝሙር አለ፣ የክርስቲያን መዝሙር፣ እሷን እየዘመረ ሄደ። ዛሬ አገልጋይ ነው። እግዚአብሔር ያሳያችሁ። አያችሁት? እግዚአብሔር ሪሊ ሪሊ እንደነዚህ ያሉ ሰዎች ላይ ነው የሚያተኩረው። የሰው ልጅ የጠፋውን ሊፈልግ። ስለዚህ እነዚህ ዲስክሪፕሽኖች እግዚአብሔር ሰዎች ኃጢአት ያመጣባቸውን ዳሜጅ፣ የእባብ መርዝ፣ መቃብር የሆነ አንደበት፣ ዋጋ የሌላቸው የማይጠቅሙ አያችሁ ተንኮለኞች፣ ክፉዎች የሆኑ ሰዎችን የማዳኑ የእግዚአብሔር ጸጋ ያስደንቃል። ፕሊዝ ይሄ ሴሌብሬት እንድናረግ ሊያረገን ይገባል። እግዚአብሔር የተመሰገነ ይሁን። ግልጽ ነው ውድ ወገኖቼ? እግዚአብሔር የተመሰገነ ይሁን። ሰዎች እንደዚህ ባሉበት ሁኔታ ላይ ቁጥር 21 ምን እንደሚል ተመልከቱ። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ይላል። አያችሁት? መቼ ነው? ለምን ተገለጠ? ምክንያቱም ቁጥር 19 ላይ ተመልከቱት፣ ለመቼ እንደተገለጠ። አፍም ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። ይህም የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው ይላል። እነዚህ ሁሉ ኃጢአተኞች የሕግን ሥራ ሰርተው ሊጸድቁ አይችሉም። ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸው። ስጋ የለበሰው ሁሉ በእግዚአብሔር ፊት መጽደቅ አይችልም። በሌላ አባባል ከምዕራፍ 1 ቁጥር 18 ጀምሮ አህዛብን፣ አይሁዳዊውን፣ የሞራል ህይወት አለኝ የሚለውን አህዛቡን ሁሉ፣ የሚመጻደቀውን፣ ሃይማኖት አለኝ የሚለውን አይሁዳዊውን ሁሉ ኃጢአተኛ መሆኑን ያሳያል። ዋይ? ምክንያቱም ሰው የሚድነው በምንድን ነው? በእግዚአብሔር ጸጋ ብቻ ነው። እግዚአብሔር ለምን በብሉይ ኪዳን ህግን ሰጣቸው? ሰዎች አፋቸውን እንዲዘጉ ለማድረግ ነው። አፍ ሁሉ ይዘጋ ዘንድ፣ ቁጥር 19 ልብ በሉት፣ አፍ ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ዓለም ሁሉ ከእግዚአብሔር ፍርድ በታች ህግ የሚናገር ሁሉ ከህግ በታች ላሉት እንዲናገርና ቃል ከህግ በታች ማለት የሰው ልጆች ስጋ የለበሰው ሁሉ ከእግዚአብሔር ህግ በታች ነው። ከህግ ሰጪው ከእግዚአብሔር በስተቀር ከህግ በላይ ነው ማለት የሚችል ማንም የለም። ከህግ በታች ማለት ምን ማለት ነው? ሰዎች ሁሉ ህግን መታዘዝ ግዴታቸው ነው። ነገር ግን ከህግ በታች ያሉት ሰዎች ህግ የተሰጣቸው ይላል አፋቸውን እንዲዘጉ ጉራ ቸርቸር አድቆ። ለዚህ ነው አይሁዳዊውን ህግ መጽሐፍ አለኝ የህግ መጽሐፍ አለኝ አትበል አታመንዘር ይያልክ ታመነዝራለ አትስረቅ ይያልክ በተቀር መቅደስ ትዘርፋለ አያችሁት እግዚአብሔርን ስም ታሰድባለ እያለ ይከሳቸዋል። አህዛብንም ኃጢአተኞች አይሁዳዊውንም ኃጢአተኛ ዋይ ህግ በብሉይ ኪዳን ህግን ሰርቶ ጸድቆ ኳሊፋይ የሚያደርግ ሰው የለም። የህግ ስራ በመታዘዝ ማንም ሰው ጻድቅ ነው ማለት አይችልም። በሌላ አባባል የእግዚአብሔር ህግ አላማው ምንድነው? አፍን ለማዘጋት ነው። እኔ ብዙ ጊዜ ሳስተምር የምናገረው ነገር አለ። አትስረቅ የሚለው ህግ የሚመለከት እኔን ይመለከታል ምትሉ እስኪ በሌላ አባባል እጃችሁን አላወጣችሁ ማለት አውጡ አይደለም። አትስረቅ የሚለው ይመለከተው አባተነ ይላል ይመለከታል አይደል? ሁላችንም ይመለከታል። እኔ በሁለት እጄ ነው ማውጣው ምክንያቱም እዚህ ቆሜ እያነበብኩ። አትስረቅ ሲል ምን ማለቱ ነው? በሌላ አባባል እቤቴ ብትመጡና እንደው የሆነ ቦታ አሜሪካ ለባካችሁ እንደው ጓዳ ገብታችሁ ምንም ነገር እንዳትነኩብኝ እስከማጣ ድረስ ብላችሁ ምን ይስማችኋል? አትስረቅ የሚባል ማን ነው? ሌባ እኮ ነው። ጨዋ ለሆነ ሰው ይመጣል? አይዟችሁ እኔ እንደዚህ አለላችሁ ኦልሬዲ እግዚአብሔር ያለው ይበቃል። እግዚአብሔር ስላለልን በሱ ይጠብቀናል። እግዚአብሔር ብሎልናል። ስለዚህ አትስረቅ ሲል እግዚአብሔር ምን ማለት ነው? አትመኝ ሲል ማንም ሰው ከዚህ ይሄ ትእዛዝ የሚናገረውን አትመኝ የሚለውን ነገር እኔ አይመለከተኝም እንደው ስላለ ነው እግዚአብሔር እንጂ እንደው እኔን አይመለከትም የሚል ማንም የለም። ይሄ ትሩ ያልሆነበት ሰው የለም። እስኪ ልብ በሉት ህግ የሚናገራቸውን ነገሮች አያችሁት? ሲናገር እግዚአብሔር ምን ያየው ነገር አለኛ ጋር ማለት ነው። ስለዚህ ህግ የተሰጠው ምንድነው? አፋችንን ምን ለማድረግ ዚፕ ሚውት ዝም እንድንል። ለምን ኩም እንድንል ለምንድን ነው እግዚአብሔር የሚፈልገው? ከእግዚአብሔር ፍርድ በታች መሆናችን እንድናቅ ነው። የኢየሱስን አዳኝነት መናፈቅ የምንችለው ኃጢአተኛነታችን ሲታወቀን ብቻ ነው። ስለዚህ ሁላችን ምንድን ነው? ራሳችንን ማዳን የማንችል ኃጢአተኞች ነን። ሐዋርያው ጳውሎስ ከኃጢአተኞች ዋና ነኝ አለ። እኔ ዋና ነኝ ብዬ ነው ማምነው። አም ሲሪየስ መሆነት ኃጢአተኞች መሆናችንን ማወቅ። እግዚአብሔር የተመሰገነ ይሁን። ስለዚህ በዚህ ቦታ ላይ የሚናገረው ቃል እንዴት አድርጎ እንደሚናገር ተመልከቱ። ቁጥር 20 ይህም የህግን ስራ በመስራት ስጋ የለበሰ ሁሉ በሉ እስቲ ስጋ አለበሰ። አንድ ሰው የምታስታውሱት አለ? ሰው የሚባል አለ? ማንም የለም። ስጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ለምንድነው? በምንድነው የማይጸድቀው? ያለ ስጋ የለበሰ ሁሉ የማይጸድቅበት ምክንያት ይህም የህግን ስራ ብሎ የሚለውን ቃል እንመልከት አብረን በለው። ይህም የህግን ስራ ባለ መስራት እንደሱ ነው የሚለው ባለ መስራት ነው የሚለው ነው የምትሉ እስቲ አይደለም የምትሉ ይህም የህግን ስራ ባለ መስራት ነው የሚለው ሮሜ 3 20 ባለመስራት ነው የሚለው በመስራት ልብ በሉ በመስራት ነው የሚለው ብዙ ሰው ባለመስራት ነው የሚያስለው በመስራት የህግን ስራ በመስራት ህግ የሚያዘውን ትእዛዝ በመታዘዝ ስጋ የለበሰ ሁሉ የህግን ስራ በመስራት ስለማይጸድቅ እንዳትረሱ በመስራት ነው ባለመስራት እንዳይመስላችሁ ይህን ቃል በጣም በጣም እንዳትረሱ በሌላ አባባል የሰራነው ጽድቅ እኔ እኮ ግን እኮ እኔ ተመኘም አላቅ ለምሳሌ አሁን ዛሬ ዘ ሆል ዴይ ምንም አልተመኘውም ልትሉ ትችላላችሁ ዶርማንት ኃጢአት ነው እንጂ ያለን ምቹ ጊዜ ቢያገኝ ይቀሰቀሳል እና መንግስት ያወጣቸውን ትእዛዛት ስንቱን የተላለፈ ነው ከርቼ ለሚገባው መቶ ትእዛዝ ቢኖር አዶኖን እንግዲህ የህግ ነገር በደንብ አላቅም መቶ ትእዛዝ ቢኖር ኤግዛምፕል ንውሰድ ከመቶ ስንቱን የታዘዘ ነው የሚታሰር አንዱን የታዘዘ ያልታዘዘ ይሲ ሁሉንም እስከንታዘዛል እስከማንታዘዝ አይጠበቅ አይ አንድ ብቻ ነው የተላለፈው አይባልም ይሲ በደለኛነታችንን ልናውቅ እንደተሰጠን እግዚአብሔርን ህግ ማወቅ አለብን ያሳስታል ይሄ ነገር በጣም ፈሪሳውያኖች ይታለሉ ነበር አይደለም ኃጢአተኞች አይደለንም ብለው ያምኑ ነበር እኛ ዝሙት የሚባል ሰርተን አናቅም ይሉ ወደ ሴት ያየ ምን ያረጋትም የተመኘ በዚያን ሰዓት ከእርሷ ጋር ምን አረገ አመነዘረ ይላል ሲመኝ ስለዚህ ሰውን ሁሉ ነፃ የማያደርግ ንግግር ነው ያለው ሰዎች ኃጢአትን በድርጊት በአካል ተገኝተው ኃጢአት የሌለበት ይውገራት ሲል ስታመነዝር አገኘን ብለው ነው ኃጢአተኛ ይዘው የመጡት ግን ሴቲቱ ግን ስታመነዝር ብትገኝም እነሱ ራሳቸው ግን ከኃጢአት ነፃ ስላልሆኑ ሊያደርጉት አልቻሉ ግን አልታያቸውም ነበር በጊዜው ስለዚህ የህግን ስራ በመስራት ስጋ የለበሰው ሁሉ በእግዚአብሔር ፊት ምን አያረግም ስለዚህ ሐዋርያ ጳውሎስ ጥብቅም አድርጎ ዘግቶታል ስጋ የለበሰው ሁሉ እንግዲህ ምትድን ከሆነ ይኸው ለእግዚአብሔር ጸጋ ሰርቼ ድናለሁ ማለት አትችልም ማንም ሰው ስራ ሰርቶ በእግዚአብሔር ፊት መጽደቅ አይችልም በዚህ ቤተ ክርስቲያን የምናምነው ይሄንን ነው መጽደቅን በእግዚአብሔር ፊት ከኃጢአት ነፃ መሆንን ስናስብ እኔ ኃጢአትን ባለመስራቴ ነው መጽደቀው የሚል ትምህርት አናምን ባለመስራቴ ነው የሚል ጽድቅን በመስራቴ ነው የጸደቅኩትም ማለት ሰው አይችልም ይሄው እግዚአብሔር ቃል የሚለው በእግዚአብሔር ፊት መጽደቅ አይችልም እነዛ ሰዎቻችን ሴት ሲያገኙት በእሷ ፊት ጻድቅ ናቸው እሷ ኃጢአተኛ ነች እያንዳንዳቸው በራሳቸው ፊት ጻድቅ ናቸው ይዘናት እንሂድ ብለው ተያይዘው ተስማምተው መጥተዋል በጌታ ፊት ግን ጻድቃን አልነበሩ በኢየሱስ ክርስቶስ ፊት ግን ኃጢአታቸው ተገለጠ ምናልባት ውድ ወገኖቼ በአንዳንድ ሰዎች ፊት ጎበዝ ነን በሌሎች ሰዎች ፊት ግን ዊክ ነን በአንዳንድ ሰዎች ፊት ንጹህ ነን በሌሎች ሰዎች ፊት ግን ንጹህ ላንሆን እንችላለን ይሲ በሰው ደረጃ እንኳን ስንት ነገር አለ በእግዚአብሔር ፊት ማንም ሰው ህይወቱን ንጹህ ነኝ ማለት አይችልም ማንም ሰው እዮ በጻድቅነቱ ይመካ የነበረ ሰው ነገር ግን በጌታ ፊት እጄን ባፌ ላይ ጭናለሁ ያለ ሰው እግዚአብሔር የተመሰገነ ይሁን ስለዚህ ከቁጥር ምዕራፍ 3 ከቁጥር 21 ጀምሮ ምን ይላል አያችሁት ስጋ የለበሰው ሁሉ በእግዚአብሔር ፊት አይጸድቅም ካለ በኋላ ቁጥር 21 ላይ መስራች ነግረናል አሁን ግን በህግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ሰው ስጋ ህግን ስራ በመስራት የሚያመጣው ጽድቅ የለም ብሎ ዘጋ አያችሁት አሁን ግን በህግና በነቢያት የተመሰከረ የእግዚአብሔር የሰው ቀርቶ የማን የእግዚአብሔር ጽድቅ ያለ ህግ ተገልጧል ለማን ነው ተገለጠው ለሰው ልጆች ሁሉ ተገልጧል የማን ጽድቅ ስጋ የለበሰ ሁሉ በእግዚአብሔር ፊት ህግን ሰርቶ አለኝ ጽድቅ ማለት አይችልም ነገር ግን የእግዚአብሔር ጽድቅ ያለ ህግ ተገልጧል እንቆልልጬ ነው ምንድን ነው? ቁጥር 22ን ተመልከቱት። እርሱም የተገለጠው እግዚአብሔር ጽድቅ ለሚያምኑ ሁሉ የሆነ ለሚያምኑ ሁሉ ምን የሆነ? የሆነ ምን ማለት ነው? የሆነ በኢየሱስ ክርስቶስ በማመን ምንም ይሆን የሚገኘው እግዚአብሔር ጽድቅ። እግዚአብሔር የተመሰገነ ይሁን። ልዩነት የለምና ሁሉ ኃጢአትን ሰርተዋልና የእግዚአብሔር ክብር ጎሏቸዋል በኢየሱስ ክርስቶስ በዛ በሆነ በዛነት በኩል እንዲያው በጸጋው ይጸድቃሉ። እንዲያው በልስቲ እንዲያው በምን ይጸድቃሉ? እንዲያው በጸጋ ይጸድቃሉ። እንዲያው እግዚአብሔር የተመሰገነ ይሁን። ስለዚህ ሰዎችን ሁሉ በኃጢአት ውስጥ ጥርቅም አርጎ ዘጋ። ይሄ ሁሉ ወልጋዳ ታሪክና የተበላሸ ህይወት ያላቸው ሰዎች በሙሉ ኃጢአተኞች ናቸው። ነገር ግን እግዚአብሔር አሁን ምን አድርጓል? ጽድቁን ገልጧል። የማንን ጽድቅ ገልጧል? እግዚአብሔር የራሱን ጽድቅ ገልጧል። ለምን ገለጠው? ኢየሱስን የሚያምኑ ሁሉ እንዲያገኙት፣ ኢየሱስን የሚያምኑ ሁሉ እንዲጸድቁበት። ውድ ወገኖቼ ታሪካችን የኃጢአተኛ ታሪክ ካልሆነ በዚህ ጽድቅ መጠቀም አንችልም። እግዚአብሔር የተመሰገነ ይሁን። የእኛ ታሪክ ካበቃ ካለቀልን በኋላ ክርስቲያን ያደረገኝ እኔ ጨዋ ሰው ስለሆንኩ አይደለም፣ ክርስቲያን የሆንኩት ጥሩ ሰው ስለሆንኩ አይደለም። በጣም ከተበላሸ የህይወት ታሪክ ውስጥ ነው የወጣ ነው። ኃጢአተኞች ነበር። እግዚአብሔር በኢየሱስ ክርስቶስን በማመን የራሱን ጽድቅ ስለቆጠረልን ነው። በሰፊው የምንማረው በተከታዩ ጊዜያቶች ይህንን ጽድቅ በሚደንቅ ሁኔታ እንማረዋለን። በእርግጥ ከዚህ በፊትም በሰፊው ተምረነዋል፣ ግን በጣም በሚደንቅ ሁኔታ ታውታላችሁ። ምክንያቱም ከዛ በኋላ ያለው ትምህርት በሙሉ ይሄን ነው። ይሄ እግዚአብሔር ጽድቅ፣ ኢየሱስን በማመን የሚገኘው ጽድቅ ምንድን ነው? በህይወታችን እንዴት ነው? ያንን ካየን በኋላ ኢየሱስ ክርስቶስን ያመነ ሰው የሚኖረውን ክርስትና እናያለን። እንዴት ነው ክርስቲያን ክርስትናን የሚኖረው? ጌታ ያጸደቀው ሰው እግዚአብሔር የተመሰገነ ይሁን። Do you have any question? በዚህ ቦታ ላይ እሺ